ஆனாலும் மலசமாய்
ሰላም ለእናንተ ይሁን ጋቢና ቪኦኤ ጀምረ ከአሜሪካ ድምጽ ሀብታም ዚዩም አብሬያችሁ አመሻለሁ የዛሬ 2 አመት ገደማ ከአድማጮቻችን ጋር ሲተዋወቅ እሸቱ መለሰ ለየት ባለ ያስቂኝ ትርኢት አቅራቢነት ወይንም ደግሞ ኮሜዲያንነት ዘርፍ እውቅና ያገኘ የመጣ ወጣት ነበር። ዛሬ ላይ በርከት ያሉ ኃላፊነቶችን ከስሙ ጋር አስተሳስረዋል። በተለይ ደግሞ ታዳጊ ህፃናትና ወጣቶች ላይ ያነጣጠሩ የማህበራዊ ሚዲያ ላይ ትርኢቶቹ ወጣቱን ከያኔ ወደ ተጽዕኖ ፈጣሪነት እያሸጋገሩት ይገኛሉ። በዛሬ ቆይታችን እሸቱ ስለ ቅርብ ጊዜ እንቅስቃሴዎቹና ተያይዘው በሚነሱ ጉዳዮች ላይ ሐሳቡን ያጋራናል። በአንድ ዘርፍ ከመወሰን ለክለሎችንም ለመሞከር የመነሳሳቱን ምክንያትና የኮሜዲው ዘርፍ ለአዳዲሶቹ ሙከራዎች በምን መልኩ እንደተቀመው አስቀድሞ ያስረዳናል።
እኔ በባህሪ አንድን ነገር ከዜሮ ጀምሬ ያዳብር ኳሪፍ አርጊ መስራት ይችላልው በየማስብ ሰው ነኝ። ምንም ነገር ውስጥ ከተይ ጥሩ መሆን ይችላልው ያምናለው። ምክንያቱም ራሴን በብዙ መልኩ ብዙ ነገር ውስጥ ከተች ሳየው አንዱ ትልቁ ነገር ምንድነው መጀመሪያ አንድን ስራ ከመስራት በፊት ጥናት ማድረግ፣ ከዛ ያጠናኸውን ደግሞ ስቴፕ ባይ ስቴፕ ያንዳንዱን ተግባር ለመፈጸም መሞከር ነው። ሌላው ብዙ ነገር ውስጥ እንድሳተፍ ምክንያት የሆነው ዓለም የፈጠረው ቴክኖሎጂ ነው። ይሄ YouTube የሚባለው ቴክኖሎጂ እድል ይሰጣል ብዙ ኮንተንት እንድትፈጥር፣ ብዙ ፕሮግራም እንድትፈጥር፣ ብዙ ዝግጅት እንድትፈጥር እድል ይሰጣልና ያ እድል ራሱ አንዱ አንዱን እያመጣ አንዱ አንዱን እየወለደ ነው። ስፔሻሊ ደግሞ አሁን ሀገራችን ካለችበት ሁኔታ አንፃር ኢትዮጵያዊነትን፣ ሰላምን፣ ፍቅርን፣ አንድነትን ለመስበክ ያገኘነውን መንገድ በሙሉ እንጠቀማለንና ያንን መሰረት በማድረግ አንድ ኮንተንት እንዳይሰለች ብዙ ኮንተንት እንፈጥራለን። ሌላው ደግሞ ሰዎች እንደ ችግር አንድን ሐሳብ ሲያነሱ ያንን ወደ ሾው እየቀየርን መፍትሄ እየፈጠርን ነው የሾው ብዛት አሁን ያለበት ቦታ ያደረሰው። ኮሜዲያነት እንደጠቅመሃል አልከው ደግሞ ያው ብዙ ጊዜ የምሰራቸው ስራዎች ላይ በጎ አድራጎትን እንኳን በጣም የሚያስለቅሱ የበጎ አድራጎት ታሪኮችን እንኳን አዝናኝ አድርጎ መስራት ይችላል። አሁን ላይ ሁሉንም ስራዎች ስንሰራ አዝናኝ እያደረጉ የሰውን ቀልብ የሚስቡ እያደረጉ ለመስራት የኮሜዲ ሙያ እጅግ በጣም አግዞኛል ብዬ አስባለሁ።
በሬ ጠላቴ ሊበቅ ነው።
በሬ ጠላቴ ነው?
አረ በሬ ጠላቴ አይደለም። በሬ እኮ በእግሩ እንደዚህ ሲጋፋ ሰውን ይጠላል። አረ አይጠላም። በሬ ግን የምጠላውን ስፋ ስለሆነ በሬ አይጠላም።
በቅርቡ ትኩረት እያገኙ ከመጡ የማህበራዊ መገናኛ ላይ ትርኢቶች መካከል አንዱ ህፃናትን የሚመለከተው ድንቅ ልጆች የተሰኘው መርሃ ግብር ነው። ህፃናትን እንደ ዋና እንግዳ አቅርቦ የማነጋገሩ ሐሳብ እንዴት መነጨ? ግቡስ ምንድነው?
በጣም ግሩም። ድንቅ ልጆች ያው ተመሳሳይ ፕሮግራሞች አሉ፣ የተለያዩ ሚዲያዎች ላይ የውጭ ሀገርም ፕሮግራም አለ፣ ሀገር ውስጥም እንደዛ አይነት ፕሮግራሞች እንዳሉ ይታወቃል። ነገር ግን እኛ ፕሮግራምን ስንነሳ ከሐሳብ ነው፣ ከፕሮግራም አንነሳም። ሐሳብ ነው መጀመሪያ የምናስበውና ህፃናትን እያቀረቡ የማነጋገሩ ሐሳብ እንዴት ተነሳ ለሚለው እኛ አንድ ምናምነው ነገር አለ። ስፔሻሊ እኔ አሁን ሀገራችን ላይ ያለው የክፋት ሐሳብ፣ የዘረኝነት ሐሳብና የጥፋት ሐሳብ ወደ ቀጣዩ ትውልድ መሻገር የለበትም ብዬ አምናለሁ። የቀጣዩ ትውልድ ነው የኢትዮጵያ ተስፋ። መስራት ካለብን ቀጣዩ ትውልድ ላይ በጣም መስራት አለብን ብዬ አምናለሁ። ቀጣዩ ትውልድ ወይም ህፃናትን ደግሞ አሁን እየሰራ ያለው ማን ነው? 3 አካላት አሉ በእኔ እምነት። አንደኛው ሚዲያ ነው፣ ሁለተኛው ወላጆች ናቸው፣ ሶስተኛው ደግሞ መምህራን ናቸው። አሁን እኛ ሀገር ምን አይነት ትሬንድ አለ? ወላጅ ልጁ ፊት አደገኛ የፖለቲካ ትንተና ዜና ከፍቶ ይሰማል፣ ወይም አደገኛ የፖለቲካ ክርክር ያደርጋል፣ ወይም ዘረኝነት ላይ ያተኮሩ ወይም ደግሞ ጥላቻ ላይ ያተኮሩ ዘገባዎችን ያዳምጣል፣ ያወራል። ልጅ ደግሞ ቤት ውስጥ የሚጫወት እየመሰለ ወይም ደግሞ የማያዳምጥ እየመሰለ ያዳምጣል። አሁን ይሄ ዘረኝነት ሐሳብ ወደ ልጆቻችን እንዳይሸጋገር ከፈለግን ሚዲያዎቻችንን፣ ወላጆችና ሌሎችን ሁላችንም እንድንጠነቀቅ ምን ማድረግ ያስፈልጋል? በተለይ ለወላጆችና ለመምህራን ህፃናት አጠገባችን ሆነው የማይሰሙ ቢመስሉም እንደሚሰሙና እንደሚያዳምጡ ማሳየት ያስፈልጋል። ስለዚህ አሁን የኛ ዓላማ ብዙ ሰው ለህፃናት ይመስለዋል ድንቅ ልጆች አይደለም፣ ለወላጆች ነው። ወላጆችን ሾክ ማድረግ ማስደንገጥ ነው የኛ ዓላማ። ስለዚህ ህፃናትን እናመጣቸውና ህፃናት ያውቃሉ ተብለው የማይታሰቡትን ነገሮች እንጠይቃቸዋለን። ያውቃሉ አያውቁም የሚለውን ለማወቅ ስንጠይቃቸው ከሚታሰበው በላይ ያውቃሉ። ከየት አመጡት? እንግዲህ ወላጅና እኛ ራሳችን እንድንመረምር ነው። ስለዚህ ከባባድ ጥያቄ እየጠየቅናቸው በጣም አስደንጋጭ መልስ ሲመልሱ ይህንን የሚያየው ማህበረሰብ አሀ ለካ ልጆቼ ይሰሙኛል ለካ ልጆቼ እኔን የሚያዳምጡ ሚዲያ አብረው እየሰሙ ነው ብሎ እንዲጠነቀቅና ልጆቹ ፊት የሚያወራውን እንዲመርጥ ልጆቹ ፊት የሚከፍተውን እንዲመርጥ ለማሳሰብ ነው ህፃናትን አምጥተን እንደ ትልቅ ሰው በጣም አስደንጋጭ አሳውችን ከነሱ አይምሮ እየሰማን ወላጆችን የማስገንዘብ ስራ ለመስራት ይወሰናል።
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። የዛሬ ምሽት እንግዳችን ደግሞ ኮሜዲያኑና ወጣቶችን በማነቃቃትም የሚታወቀው እሸቱ መለሰ ነው። ከአጭር የሙዚቃ ግብዣ በኋላ ተመልሰን እንገናኛለን። ለምታቀርባቸው ልጆች ለየት ያለ እይታ ያላቸው ለምታቀርብላቸው ጥያቄ የሚሰጡት መልስም በአብዛኛው አስቂኝ ነው፣ አነጋጋሪ ነው፣ አንዳንድ ጊዜ ደግሞ ደንገጠኛ ያደርግ ነው። የማህበራዊ መገናኛ አስተያየቶችን ስመለከት ቅር ያላቸው ሰዎችን ማይቻለሁ። አንዳንዶቹ ከልጆቹ ድሜ ጋር ያልተመጣጠኑ ጥያቄዎች ይቀርብላቸዋል የሚል ነው። ሌሎቹ ደግሞ እንደውም አንድ ጻፊ የተጠቀሙትን አማርኛ ለተጠቀምና ህፃናት በህፃንነታቸው ህፃን መሆን ያለባቸው እንደ ትልቅ እንዲያወሩ ካደረግናቸው ጥፋቱ የኛው ነው የሚል መከራከሪያ አቅርበዋል። እሸቱ በዚህ ጉዳይ ላይ ያለህ ምልከታ ምንድነው?
እንግዲህ አሁን የተለመደው ስለ ህፃናት ያለን የተዛባ አስተያየት እና አመለካከት ማሳያ ነው ይሄ አስተያየት። አሁንም ይሄን አስተያየት የሚሰጡት ሰዎች የሚያስቡት ምንድነው? ህፃናት ምንም እንደማያውቁ ነው። እኛ ደግሞ ምናምነው ህፃናቱን ሳናውቀው እየበከልናቸው እንደሆነ ነው፣ በዘረኝነት በክፋት በምን ሰማቸው የክፉ ወሬዎችና ዜናዎች። ስለዚህ ያንን ማቆም አለብን። ሁሌ አንደርስቲሜት ያያረግን አያቁም አያስቡም አያዩም እንደ ህፃን ነው መጠየቅ ያለባቸው ይያልን ህፃናቱን አንደርስቲሜት ያያረግን ክፋታችንን ዘረኝነታችንን እየደፋንባቸው ነው። ያንን ለማስቆም ብቻኛው አማራጭ አሁን የኛ አላማ እንደዚህ አይነት ኮንቨርሴሽን እንዲፈጠር ነው። አሁን ያሉት ሰዎች ማለታቸው ጥሩ ነው። ይሄ ኮንቨርሴሽን ሲፈጠር አሁን ማውራት እንጀምራለን። ስናወራ ይሄን እድል እናገኛለን እኛ መልእክታችንን ለመናገር። ህፃናቱን እየደፋንባቸው ነው። ክፉ ሐሳብ፣ ዘረኝነት፣ ጥላቻ እየደፋንባቸው ነው። እምናውቀው ስንጠይቃቸው ነው፣ ሲያወሩ ነው። ሳናውቀው እንግዲህ ይሄንን እኛ የጠላነውን ክፉ ሐሳብ እያስቀጠልን ስለሆነ ቆም እንድንል ያደረገን አሁን ድንቅ ልጆች ነው። አየህ ፕሮግራሙ ላይ እንግዲህ ህፃናቱ ሲጠየቁ ለምሳሌኛ ያው ፍጹም ለሚዲያ ስለማይመጥንና ለህዝብ መተላለፍ ስለሌለበት እየቆረጥነው ነው እንጂ ወደፊት እንደው የፈለገው አካል መጥቶኛ ጋር ማየት ቢፈልግ እጅግ በጣም ከባድ ከህፃናት የማይጠበቅ የፖለቲካና የጥላቻ ቃላትን እዛ መድረክ ላይ ነግረውኛል ህፃናቱ። ነገር ግን እንደዚህ አይነት ቃላት ለህፃናቱም ለቤተሰቦቻቸውም እንደ ሀገርም ስለማያግባባና ጥሩ ስሜት ስለማይፈጥር እንቆርጠዋለን እንጂ ህፃናት ውስጥ መርዝ እየተከልን ነው። ይሄን መርዝ መትከላችን ለምን ታወቀብን ምንል ከሆነ መፍቴው እሱ አይደለም። መፍቴው መርዝ መትከላችንን ማቆም ነው። እምናቆመው ደግሞ መርዝ እየተከልን እንደሆነ ስናውቅ ነው። እምናውቀው ደግሞ ህፃናቱ ሲናገሩ ነው። ስለዚህ ህፃናቱ ያወቁትን ለምን ተናገሩ ማለት ሰባይ መብታቸውንም መጋፋት ነው የሚሆነው። ጥላቻ አታውርሱ ነው የሚሉት ሁሉም ህፃናት ነው የሚያመጡት። በቃ ክፉ ሀገር አንፈልግም፣ ክፋት አንፈልግም፣ እንደዚህ ነገር አቁሙልን፣ ጥላቻ አታውርሱን፣ የተሻለች ሀገር አውርሱ። እንደውም አንድ ህፃን ምን አለ መሰለ ትልልቅ ሰዎች ይሄን የማይረባ ነገራችሁን አቁሙና የተሻለች ሀገር አውርሱን አለ። ስለዚህ ለምን ልክልካችንን ተነገረን ከሆነ ምንለው መፍትሄው እሱ አይደለም። መስተካከል፣ መሻሻል፣ መለወጥ ያለብን እኛ ነን እንጂ ህፃናቱ የሚያውቁትን ለምን ተናገሩ ማለቱ እሱ መፍትሄ አይሆንም። ምክንያቱም ሰባዊ መብታቸው ስለሆነ ይሄ ነው ማምነው።
ሌላው እየተሳተፍክበት ያለው መርሃ ግብር አንቂ አንደበቶች ይባላል። የአነቃቂ ንግግር አቅራቢ ውድድር ነው። የትሬቱ አዘጋጅ ወይንም ዳይሬክተር ነህ። መነሻ ሐሳቡ የፍጹም ፍሳህ እንደሆነ ሰምቻለሁ። እንግዳችንም ነበረ ፍጹም። በሐሳብ ደረጃ የመሰጠህ ምንድን ነው? ከዚህ ትሬት ተመልካች ይዘውት እንዲመለስ የምትፈልጉት ቁም ነገር ምንድን ነው?
አዎ እኔ የሚገርምህ በጣም ስራ በዝቶብኝ በተጨናነኩበት ሰዓት ነው ፍጹሜን ሐሳብ ይዞ ወደ እኔ የመጣው እና ብዙ ፕሮጀክቶች ትቼ ነው አንቂ አንደበቶችን በዳይሬክተርነት በፕሮዲውሰርነት እየሰራሁ ያለሁት። የተሰራበትንም መንገድ ካየኸው በጣም ብዙ ኢንቨስት ተደርጎበታል። በ11 ካሜራ ነው የሚቀረጸው። ከ30 በላይ ክሩ አለ ከጀርባ። ብዙ ብር ወጥቷል። ግን ይሄን እያደረግን ያለ ነው ከዩቲዩብ ገንዘብ ተገኝቶ ትርፍ ይመልሳል በሚል ሳይሆን ለሀገር የግድ መስራት ያለብን ሰርተን ማለፍ ስላለብን ነው። አሁን እንደምታውቀው በጦርነት በኮሮና በምናምን ስራ ማጣት በጣም ኢትዮጵያ ውስጥ መጥቷል። ኢኮኖሚው ኑሮ በቃ ወደ ተስፋ መቁረጥ የሚሄድ ትውልድ ደግሞ ይዘናል፣ ወጣቶች ላይ ደግሞ ስንመጣ። ስለዚህ ይሄንን ወጣት በምንድን ነው የምናድነው? በሐሳብ ነው የምናድነው። ሐሳብ ካገኘ ከተነቃቃ አጠገቡ ያለውን ችግር ወደ ስራ ቀይሮ የተሻለ ህይወት መምራት ይችላል። ስለዚህ ለዚህ ወጣት በምንድን ነው የምንደርስለት? ዝም ብለን ነው ወይ የምናየው? አሁን አገር እንደዚህ ስትሆን የሆነ ነገር እናርግ ይላል ብዙ ሰው። ምን እናርግ? ዝም ብለን ማየት የለብንም። አትሊስት ሰው ውስጡ ያለውን እምቅ አቅም አውቆ እንዲጠቀም ማድረግ አለብን። ለዚህ ደግሞ አነቃቂ ንግግር ብናረግ፣ ሞቲቬሽናል ስፒች ብናረግ ብዙ ሰው አይሰማም። በውድድር መልክ ካረግ ነው ግን ውድድር ነው ብሎ ሲያይ በዛው ይቀየራል የሚል ሐሳብ ነው ፍጹም ፍሳ ወደ እኔ ይዞ የመጣው። ይሄን ሐሳብ ሰማ በጣም ስለማረከኝ እንደ አዲስ ከነበረብኝ የስራ ጫና እንደውም እንደ አዲስ ነው በቃ ልክ ብዙ ጊዜ እንዳለው ሰው ብዙ ጊዜ ሰተን ነው ይሄን ስራ የሰራ ነው። በዚህም በእያንዳንዱ ኤፒሶድ የሰው ልጅ አቅም እንዳለው አይምሮው ከተቀየረ አመለካከቱ ከተቀየረ ህይወቱን መቀየር እንደሚችል እንዲያውቅ ነው የምንፈልገው። በተቻለን አቅም ውድድሩ ሳቢና ማራኪ እንዲሆን ፕሮዳክሽን ላይ እየሰራን ነው። ከተለመደው ወጣ ባለ መልኩ እስከ አንዱን ኤፒሶድ ከ200,000 እስከ 400,000 ሰው እየተመለከተልን ነው በዩቲዩብ ብቻ በፌስቡክም እንደዛው። ስለዚህ አሪፍ ነው ጥሩ ነው እኛም ያቅማችንን ጠብታ ያደርግነው ብለን እንድናምን አርጎናል።
ስልኳለ ምንድነው ማለት ያን ያል ረጅም ጊዜ ታቃታለ ልጅቷን ወይስ
ተቅዝ
ዳይም ፍቅር ነው?
አረ በቅርብ ጊዜ ነው።
በቅርቡ ነው ምን ያል ጊዜ? 6 ወር
3 ወር
1 ወር
አንድ
ወሯን ካያል ምን ዋን ይወድርከው?
ያው ትንሽ ያው በሃይማኖቷ ሃይማኖት
ጠንካራ ነች።
አዎ ለዛ
ዲና አላት።
አዎ ዲና አላት
ለዛ ነው ይወድርካል።
አዎ
በማዳመጥ ላይ ያላችሁት ጋቢና ቪኦኤ ነው ከአሜሪካ ድምጽ። የዛሬ ምሽት እንግዳችን ደግሞ ኮሜዲያኑና ወጣቶችን በማነቃቃትም የሚታወቀው እሸቱ መለሰ ነው። የሙዚቃ አፍታሚ ነው። በፍቅር በስደት በፈጠራ በሰባይ ተግባራት ላይ የሚያተክሩ በርካታ አጫጭር ፕሮግራሞችን ዶንኪ ቲዩ በተሰኘው አውታር በኩል ታቀርባለህ። መሰል ስራዎች ለነፍስም ለስጋም እንዲሆኑ በማድረግ ረገድ ምን ያህል ተሳክቶልሃል? በሌላ አነጋገር ከሳምንት 8 ቀናት እንደመስራት ሀብታም ሆነሃል ወይ?
በጣም እጅግ በጣም የመጀመሪያው ሀብት እንግዲህ ሰዎች ውስጥ የተፈጠረው ተጽኖ ሰዎች ውስጥ የተፈጠረው መነቃቃትና ሰዎች ውስጥ የተፈጠረው የተሻለ ህይወት ነው። ሁለተኛው ጤንነት ነው። ያው እኔ ፕሮግራም ባልሰራም ታዋቂ ባልሆንም ምንም ባይኖረኝም ሰው ሆኜ በመፈጠሬ ብቻና እግዚአብሔር ጤና ስለሰጠኝ እጅግ በጣም ሀብታም ነኝ ብዬ ነው የማምነው። አመሰግናለሁ። ሶስተኛው ደግሞ መሰረት እየጣልኩ ነው። እያንዳንዷን የማገኛትን ገንዘብ ኢንቨስት እያደረኩ ነው ዶንኪ ቲዩብ ላይ። በአሁኑ ሰዓት 40 አካባቢ ወጣቶችን እያሰራው ነው ዶንኪ ቲዩብ ላይ። እግዚአብሔር የተመሰገነ ይሁን። በየቀኑ ዕቃ መግዛት ነው፣ በየቀኑ መጋረጃ መግዛት ነው፣ በየቀኑ ሶፋ መግዛት ነው። የተገኘው ሳንቲም በሙሉ እዛ ጋር ኢንቨስት እየተደረገ ነው እና ይሄ ኢንቨስትመንት ለእኔ አሁን ከዚህ በኋላ እንዳል መኪና የለኝም ማን ነው መኪና አለኝ ቤት የለኝም ወይ መሬት የለኝም ወይ የተሻለ ነገር ላይኖር ይችላል፣ ግን እነዚህን ነገሮች ነገ ጧት ለማሟላት ሜቢ በአንድ ስራ በአንድ ፕሮጀክት የማገኘው ነው ብዬ የማምንበት ደረጃ ይደርሻለሁ። ምክንያቱም ልክ እንደ ዛፍ ስሬን በደንብ እየዘረጋው ስለሆነ ማህበረሰብ ውስጥም ስፖንሰሮች ውስጥም ትልልቅ ተቋማት አይን ውስጥም በደንብ ተአማኒነት ያለው ብራንድ እየገነባው ስለሆነ እስካሁን የብራንድ ግንባታ ጊዜ ነው እንጂ አሁን አካውንቴ ላይ 50 ብር ነው ያለው። ዛሬ ቼክ ታርክ ዳሽን 50 ብር አቢሲኒያ 27 ብር ይኖራል፣ ግን መሰረቱ ግን ተጥሏል ነው ምልክና ቀላል ነው። ከዚህ በኋላ ብዙም ከባድ አይሆንም ብዬ ነው የማስበው። ይሄ በብር የሚቆጠረው ሀብት።
እንዴት ናችሁ? ሰላም ናችሁ? አዲስ ዩቲዩብ ከፍቼ ነበር፣ ሰብስክራይብ አድርጉኝ እስቲ።
የልጆቹንማ ያያየነ ነው።
የልጆቹ እንዳለ ሆኖ ሌላ ቅርንጫፍ ከፍቻለሁ፣ ኮሜዲያን እሸቱ የሚባል ዩቲዩብ።
ኮሜዲያን እሸቱ በቃ
አዎ፣ ዩቲዩብ ላይ ስገቡ ማታ አደራ እዴ ባይሆን ኢንተርኔት ከፍላለሁ፣ ኢንተርኔቱን ነው ከፍላለሁ። የቴሌውን ነው ከፍላለሁ።
ያልተለመዱ መንገዶችን በመጠቀም ትታወቃለህ ወይንም ያልተሞከሩ መንገዶችን ወይም ነገሮችን? ቀደም ብዬ የዩቲዩብ ቻናልህን እያሰስኩ ነበረ። ሰዎች ቻናልህን እንዲከተሉ መኪና ያስቆምክ መንገደኛ ያስቆምክ ስትጠይቅ ስታደርግ ነበር። ዝናው ሲመጣ ሰዎች ከጎዳና መሸሽ እንጂ ወደ ጎዳና መመለሱ ላይ ብዙም አልተለመደም። ሌሎች ስራዎች ላይም ድፍረት የሚጠይቁ ነገሮችን ስታደርግ ያለው ይሄን ጸባይን እንዴት አዳበርክ? እምቢታን ወይንም ሪጀክሽንን እንዴት ነው የምታስተናግደው? ምቾት የሚነሱ ሁኔታዎችን ወደ መልካም አጋጣሚ የምትቀይረው እንዴት ነው?
አዎ አሁን እንግዲህ ወለ በጣም የሚገርመው ነገር ልክ ውቅናና ዝና ሲመጣ አንድ የምትፈትን የሆነች ደረጃ አለች። እዛች ደረጃ ላይ ውቅና ሰው በቃ ለምሳሌ ብቻህን ከቤት እንዳትወጣ ሰው ሊያጅቡ ይገባል፣ ጓደኞች ያጅቡ ይከተሉክ፣ የሆነ ቦታ እንግዳ ተጋብዘ ስትሄድ በከበር ላይ ካልተቀበሉህ በቃ ይደብረዋል። ይሄ ኢጎ የሚባለው ይሄ አለ አይደለ? ከበር ካልተቀበሉህ 10 ጊዜ ደውለው እንትን የደርሳል ምናምን ካላሉክ፣ ከምትበላበት ምግብ ቤት ጥሩ ካልሆነ፣ የምትሄድበት መኪና አሪፍ ካልሆነ ይደብረዋል። ውቅና ግን እንዲደብርህ የሚያደርግ ስሜት አለች የሆነች ደረጃ እና እሷ ስሜት እኔም ተሰምታኝ ነበር በወቅቱ። እና ራሴን ጠየቅኩኝ፣ ገና በኮሜዲው ብቅ ስል ማለት ነው ራሴን ጠየቅኩኝ። አሁን እኔ እየተሳካልኝ ሲመጣ ኢጎዬ ሲፈታተነኝ ከሰዎች ከበሬታን ማግኘት ራሴን መቆለሉ ነው የሚያዋጣኝ ወይስ የድሮ ላይፌ መቀጠሉ ነው የሚያዋጣኝ ብዬ ራሴን ጠየቅኩኝ። ስጠይቅ እዚህ ያደረሰኝ የድሮ ላይፌ ነው። ኮሜዲያን ሆኜ የምቀልደው ቀልድ ከጓደኞቼ ጋር ደባሎኝ አንድ ቤት ለሶስት ስንኖር ዘይት በችርቻሮ ስንገዛ የኪራይ ቀን ሲያልፍብን አምሽተን ተደብቀን ስንገባ የኖርኩት ህይወት ነው ኮሜዲ የሆነኝ። ያንን ላለመርሳት አሁን በቅርቡ አንድ አዲስ ስታንዳፕ ኮሜዲ ይዤ እመጣለሁ እና እሱን ለመጻፍ ለምሳሌ አንድ ምስኪን ሰፈር አንድ ክፍል ቤት ተከራይቼ የቀበሌ ግቢ ውስጥ እየተመላለስኩ እየኖርኩ ነው። እዛ የአካባቢው ሰው ራሱ ያው ይገርመዋል። እዛ ሲያይ ምንድን ነው ልጅ ዘመድ አለው ምናምን ይላል። አንድ ክፍል ቤት የድሮ ላይፌን ለማሰብ እና ከዛ ጋር የሚገናኝ ኑሮ ተወደደ ሲባል አሁን እኛ የሚሰማን እና ትክክለኛ ሶሳይቲው የሚሰማው አንድ ላይ እንችላለን። ምን አሁን ምናልባት እኛ ዘይት 1000 ብር ልንገዛ እንችል ይሆናል አሁን ላይ ግን በትክክል ሶሳይቲው 1000 ብር ዘይት ሲገባ ምንድን ነው ስሜቱ፣ እንዴት ነው የሚገልጸው የሚለውን ለማወቅ አንድ ክፍል ቤት ቀበሌ ግቢ ውስጥ ተከራይቼ እስከ መኖር ድረስ ደርሼ ያን ነገር እያየሁ ነው። እና ከሶሳይቲው ከራኩኝ ቅድም እንዳልኩ፣ ስለዚህ ሁሌም ከማህበረሰቡ አጠገብ ሆኜ በወድቅ የሚያነሳኝም ቢጎልብኝ የሚሞላልኝ ቪዲዮዬን አይቶ እኔን እዚህ ጋር ያመጣኝ ሶሳይቲው ነው። እንግዲህ ከሱ የተሻለ እንድበላ ያደርገኝ ከሴት ሻል እንድለብስ ያደርገኝ ያው ማህበረሰቡ ነው። ስለዚህ ከሱ በራቅ ከባህሪው ጣሳ መሆን ስለሆነ ነው ዝቅ ብዬ ያለውን ነገር ለመረዳት ለማየት መሞከረው ሁልጊዜ ማለት ነው።
እንቢታ ነው ወይንም ሪጀክሽን እንዴት ነው የምታስተናግደው?
እኔ አሁን እየገባኝ የመጣው ነገር እንቢታ በሁለት ምክንያት ይመጣል ብዬ አስባለሁ። አንደኛው ሰዎች እንቢ የሚሉ ወይም የማይቀበሉ ገና ብቁ ስላልሆንክ ነው፣ ስላልበሰልክ፣ ስላልደረስክ ነው። በቃ እነሱ የሚቀበሉበት ደረጃ ካልደረስክ መታገል አያስፈልግም፣ መድረስ ነው በቃ እዛ ጋር። አሁን አንዳንድ ሰው ቀልጄ ነው አሁን አንተ ካልሳክልኝ ጠልቶኝ ነው ብዬ መደምደም የለብኝም። አንተ እስክትስቅ አንተ ማሳቅ እስክችል መስራት ነው በቃ ሰርቼ እዛ ጋር መድረስ ነው አንደኛው። ሁለተኛው ሪጀክሽን ወይም እንቢታ ደግሞ የሚመጣው ከእግዚአብሔር ነው። የሆነ መንገድ ስትሄድ የማይሆን ሲሆን ሪጀክሽን ይገጥማል። ላንተ አይሆንም ያ መንገድ፣ ከዛ የተሻለ ቀላል መንገድ እግዚአብሔር ያዘጋጀው አለ ማለት ነው። ስለዚህ አንዳንዴ ሰርቶ መድረስ ነው፣ የማይሆን ከሆነ ደግሞ ተመልሶ ወደኋላ እግዚአብሔርን ድምጽ ማዳመጥ ነው ብዬ አስባለሁ።
እሰቱ በቅርቡ የሚጠበቁ ሌሎች ስራዎች አሉ ሆይ? ስለነሱ ጥቂት በለን።
አዲስ ዩቲዩብ ከፍቻለሁ፣ ኮሜዲያን እሸቱ ኦፊሻል ብዬ በስሜ በየመንገዱም ሳስተዋውቅ ያየኝ እሱን ነው። ይሄ አሁን እዛ ላይ ምንድነው እኔ ላስረዳችሁ የሚል ፕሮግራም ልጀምር ነው። አንዳንድ ያልተረዱኝ ሰዎች አሉ። አሁን ፐርሰናሊ ስለኔ በአሉታዊ መንገድ የተረዱኝና ለምሳሌ ያልገባቸው ነገር ካለ ማንም ሰው ጥያቄ ቢጠይቀኝ እመመልስበት ራሴን ኤክስፕሌን ማረግበትና ሌሎችም ሰው አልተረዳንም ብለው የሚያስቡ ሰዎች እየመጡ ላስረዳችሁ ያሉ ራሳቸውን የሚገልጹበት ፕላትፎርም ፈጥሬያለሁ። እሱን ያው እዛ ኮሜዲያን ሸት ኦፊሻል ቲዩብ ላይ ብዙ አዳዲስ ኮንተንቶች ይኖራሉ ከኔ ፐርሰናል ህይወት ጋር የሚገናኙ። ሁለተኛው አዲስ ስታንድ አፕ ኮሜዲ በዝግጅት ላይ ነው ያለው። አሁን ያው የኮቪድም ሁኔታ እግዚአብሔር ይመስገን ትንሽ አዳራሾች እየተከፈቱ እየተፈቀደ ስለሆነ አዲስ ስታንድ አፕ ኮሜዲ ጥናቱን ጨርሼ ስክሪፕት እየጻፍኩ ነው። ስለዚህ በቅርቡ ደግሞ ከእግዚአብሔር ጋር በሳቅ እንገናኛለን ብዬ አምናለሁ።
እጅግ በጣም አመሰግናለሁ ኮሜዲያን ሸቱ መለሰ። የተለያዩ ሐሳቦችን ስላነሳን በእጅጉ አመስጋኝ ነኝ። መልካም ጊዜ ይሁንልህ።
ቴንክ ዩ። እግዚአብሔር ይስጥልኝ። ሰላም እደሩልኝ።
Thank you.
አብራችሁን ስላመሻችሁ በእጅጉ አመሰግናለሁ። በቅንብሩ ኤልያስ አስማረ፣ በመስተንግዶ ደግሞ ሀብታሙ ስዩም። እስካሁን ድረስ አብረናችሁ ቆይተናል። መልካም የትንሣኤ በዓል ይሁንላችሁ። በሚቀጥለው ሳምንት እንገናኛለን።